ይህ የአሜሪካ ድምፅ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ጀመረ።
ካብ ናይ ሰብ መነባብሮ ወፃይ ዝኾነ ስቃይን መከራን
ተፈናቃይ ወገኖች ሰው በህይወቱ ሊሸከመው ከሚችለው በላይ የከበደ የኑሮ ስቃይና መከራ እያሳለፉ እንደሚገኙ በሚገባ እንረዳለን። የመከራ ጊዜያችሁ እንዲያጥር የሚቻለንን ያህል እንሰራለን ከማለት በቀር የምላችሁ አይኖርም።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑትን አቶ ጌታቸው ረዳን ነው ያደመጣችሁት። ይህንና ሌሎችም የሀገር ውስጥና የውጭ ሀገር ዘገባዎችን ይዘን መጥተናል። ረቡዕ ጥር 15 2016 ዓ.ም ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን፣ ሳስተናግዳችሁ የማመሸው እንግዲህ ወልድ ነኝ። ለዓለም ዜናው ደረጀ ደስታ በስቱዲዮ ይገኛል። ፕሮግራሙን ከስቱዲዮ የምታቀናብርልን ብርሃን ኃይሉ ነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁን ልታመሹ እየጋበዝኩ አሁን ወደ ዓለም ዜናው።
ጤና ይስጥልን፣ በድጋሚ እንደምናመሻችሁ። መንበረ ጴጥሮስ የተሰኘ የኦሮሚያ ሲኖዶስ ማቋቋማቸውን ይፋ ካደረጉ የሃይማኖት አባቶች መካከል ሶስቱ ታስረዋል ስለመባሉ፣ በጋዛ ፍልስጤማውያን ተቃውሞ ሰልፍ ስለማድረጋቸው፣ ትራምፕ በኒው ሃምሸር ድል ወደ ሪፐብሊካን እጩነት ተጠግተዋል የሚሉትና ሌሎችንም ይዘናል። አሁን ወደ ዝርዝሩ እናልፋለን። መንበረ ጴጥሮስ አቋቋምን ያሉ የኦሮሚያ አቡኖች እንደታሰሩ ተነገረ። የኦሮሚያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ጴጥሮስ ሲሉ የሰየሙትን ሲኖዶስ ማቋቋማቸውን ይፋ ካደረጉ የሃይማኖት አባቶች መካከል ሶስቱ ትናንት ማክሰኞ መታሰራቸውን የእንቅስቃሴዎች አስተባባሪ ገልጸዋል። አቡኖቹ የታሰሩት መግለጫውን ከሰጡ በኋላ ሸገር ከተማ አስተዳደር በሚገኘው ቢሮአቸው ውስጥ እንዳሉ መሆኑን ከመንበረ ምስረታው አስተባባሪዎች አንዱ መሆናቸውን ለቪኦኤ የተናገሩት ዲያቆን አክሊሉ አለሙ ገልጸዋል። ስለ ሁኔታው ከሸገር ከተማ አስተዳደርና ፖሊስ መምሪያ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ባለፈው ዓመት ተቀስቅሶ የነበረው ተመሳሳይ ውዝግብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ኦሮሚያ ውስጥ በነበረው እንቅስቃሴ በመሪዎች መካከል ውይይት ተካሂዶ መቋጨቱ በወቅቱ ተዘግቦ ነበር። ፀሐይ ዳምጠው ዝርዝር አላት።
በኦሮሚያ ክልል የሸገር ከተማ አስተዳደር ትናንት ማክሰኞ ማምሻውን እንደታሰሩ የተገለጹት ሶስት የሃይማኖት አባቶች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ጋር ልዩነት የነበራቸውና በዛው የቀጠሉ ናቸው ስሉ የመንበር ምስረታ ያሉትን እንቅስቃሴ ከሚያስተባብሩት አንዱ እንደሆኑ የጠቀሱት ዲያቆን አክሊሉ አለሙ ለአሜሪካ ድምፅ ተናግረዋል። የሃይማኖት አባቶቹ ከመታሰራቸው አስቀድሞ መንበረ ጴጥሮስ የተሰኘ የኦሮሚያ ሲኖዶስ ተመስርቷል ሲሉ መግለጫ ሰጥተው እንደነበር አስተባባሪው ተናግረዋል።
አንደኛው ብፁዕ አባታችን አቡነ ገብርኤል ናቸው፣ የሲኖዶሱ ሰብሳቢና የምዕራብ ወለጋ ሀገረ ስብከት። ሁለተኛ ብፁዕ አቡነ በርሱማ ይባላሉ፣ የምስራቅ ወለጋ ሀገረ ስብከት ሊቀ ጳጳስና ሶስተኛ ብፁዕ አቡነ እያሱ ይባላሉ፣ የቄለም ወለጋ ሀገረ ስብከት ሊቀ ጳጳስ ናቸው። እኚህ ሶስቱ አባቶች ብቻ ሳይሆን ከአባቶቻችን ጋር የነበሩት ሌሎች አካላትም ተይዞ ወዴት እንደታሰሩ ወዴት እንደወሰዷቸው እስካሁን ድረስ እንግዲህ ማግኘት አልቻልንም፣ ገና እየፈለግናቸው ነው።
በኦሮሚያ ክልል በሚገኙ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ሀገረ ስብከት ሲያገለግሉ በቆዩ አንዳንድ ጳጳሳትና በቅዱስ ሲኖዶስ መካከል ልዩነት ሲፈጠር የአሁኑ የመጀመሪያው አይደለም። ከአንድ ዓመት በፊት ጥር 14 ቀን 2015 ዓ.ም የኦሮሚያና የብሔር ብሔረሰቦች ሲኒዶስ በሚል በተንቀሳቀሱ ጳጳሳትና በቅዱስ ሲኖዶስ መካከል ተፈጥሮ የነበረው ውዝግብ በአገሪቱ ጠቅላይ ሚኒስትር አወያይነት ጭምር ረግቦ ልዩነቱ የአዲስ ኤጲስቆጶሳትን ሹመት ጨምሮ በመግባባት ላይ በተመሰረቱ እርምጃዎች መቋጨቱ ይታወሳል። መንበረ ጴጥሮስ በሚል ትናንትና ማክሰኞ ይፋ የተደረገውን እንቅስቃሴ አስመልክቶ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ እስካሁን የተሰጠ መግለጫም ይሁን ይፋዊ አስተያየት የለም። የአሜሪካ ድምፅ ምላሽ ለማግኘት ያደረገው ጥረትም ለጊዜው አልተሳካም። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በተለያዩ ግዚያት ባወጣቸው መግለጫዎች እንቅስቃሴው ቀኖናውን የምንጻረር ህገወጥ እንደሆነ አውግዘው አንድ መንበር አንድ ስኑዶስና አንድ ፓትራሪክ የሚለውን የቤተ ክርስቲያኗ አስተምሮና ቀኖና ሊከበር እንደሚገባ በአጽንኦት አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
በማዕከላዊ ጋዛ ዲር አልባላህ በተካሄደው ተቃውሞ የተገኘው በርካታ ቁጥር ያላቸው ሴቶችና ህጻናት በጋዛ ሰርጥ ሰሜናዊ ክፍል ወደሚገኘው ቤታቸው እንዲመለሱ ጠይቀዋል። በሻቲ የስደተኞች ካምፕ የሚገኘው ተፈናቃዩ እስማኤል ሆሳና ወደ ቤታችን ተመልሰን መደበኛ ህይወታችን መቀጠል እንፈልጋለን፣ እንደማንኛውም የዓለም ህዝብ በሰላም የመኖር መብት አለን ሲል ለአሶሲየትድ ፕሬስ ተናግሯል። ሌሎች ተፈናቃዮችም ለአሶሲየትድ ፕሬስ ጨምረው እንደተናገሩት በከፍተኛ የምግብ ውድነትና እጥረት ደህንነቱ ያልተጠበቀ መጠለያ ውስጥ በመሆናቸው ኑሯቸው ስቃይ የተሞላበት መሆኑን ገልጸዋል። እስራኤል ነዋሪዎች ናስር ሆስፒታልና ሁለት ትናንሽ የህክምና ተቋማትን ያካተተው የካን ዩኒስ የመሃል ከተማ ክፍል እንዲለቁ አዛለች። የተባበሩት መንግስታት ድርጅት የሰብአዊ እርዳታ ቢሮ አካባቢው የ88,000 ፍልስጤማውያን መኖሪያ ሲሆን በሌላ ቦታ በተካሄደ ጦርነት የተፈናቀሉ ሌሎች 425,000 ሰዎችን እያስተናገደ ነው ብለዋል። ባለፉት 24 ሰዓታት ቢያንስ 210 ፍልስጤማውያን መሞታቸውንና አጠቃላይ በጦርነቱ የሞቱት ሰዎች ቁጥር ከ25,700 መድረሱን በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። አብዛኞቹ የሞቱት ሴቶችና ህጻናት ናቸው ብሏል ሚኒስትሩ። የተባበሩት መንግስታት ድርጅት ባለስልጣናት ቢያንስ 1/4 የሚሆነው ህዝብ ለረሃብ እየተጋለጠና ብዙ ሰዎችም በበሽታ ሊሞቱ ይችላሉ የሚል ስጋት እንዳላቸው ገልጸዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩክሬን ኃይሎች አንድ ወታደራዊ መጓጓዣ አውሮፕላን መተው በመጣል በውስጡ የነበሩ 65 ዩክሬናውያን የጦር ምርኮኞችን ጨምሮ 74 ሰዎችን ገድለዋል ሲል የሩሲያ የመከላከያ ሚኒስቴር ከሷል። ዩክሬናውያኑ ምርኮኞች የጦር እስረኞች ልውውጥ አካል በመሆን የሩሲያው ክልል ወደ ሆነው ቤልጎርድ ግዛት በመጓዝ ላይ እንደነበሩ የሚኒስቴሩ መግለጫ አመልክቷል። ከ65 የጦር ምርኮኞች በተጨማሪ ኢል-76 የተሰኘው የማጓጓዣ አውሮፕላን 6 የአውሮፕላኑን ሰራተኞችና ሌሎች 3 መንገደኞችን አሳፍሮ እንደነበርም የመከላከያ ሚኒስትሩ አስታውቋል። በአውሮፕላኑ ላይ የተሳፈሩት እነማን እንደነበሩ ማረጋገጥ አለመቻሉን የጠቀሰው የአሶሲየትድ ፕሬስ ዘገባ የኪቭ ባለስልጣናት ያልተረጋገጠ መረጃን ከማጋራት መቆጠብ እንደሚገባ ከማስጠንቀቅ በቀር ስለ አደጋው አስተያየት አለመስጠታቸውን ገልጿል። የአደጋው መንስኤ ግልጽ ባይሆንም በማህበራዊ ድረገጾች የወጣው የቪዲዮ ምስል አደጋው በደረሰበት ቦታ የእሳት አደጋ መከሰቱን አሳይቷል። የዩክሬን ኃይሎችን አውሮፕላኑን በሚሳኤል መተው ጥለዋል ያለችው ሩሲያ ድርጊቱን የሽብር ተግባር ብትለውም ምንም አይነት ማስረጃ አለማቅረቧን ዘገባው አመልክቷል። የሩሲያ መከላከያ ሚኒስቴር መግለጫ ከቤልጎርድ አዋሳኝ ከሆነው የዩክሬን ካርኪቭ ክልል 2 የዩክሬን ሚሳኤሎች ሲወነጨፉ የሩሲያን ራዳር መመልከቱን አስታውቋል። ሰሜን ኮሪያ በርካታ የክሩዝ ሚሳኤሎችን በምዕራብ የባህር ዳርቻዋ አቅጣጫ ማስወንጨፏን የደቡብ ኮሪያ ጦር ኤታማዦር ሹም ዛሬ ረቡዕ አስታውቋል። ሚሳኤሎቹ የተተኮሱት በአገሪቱ ሰዓት አቆጣጠር ከቀኑ 7 ሰዓት ላይ ሲሆን እንቅስቃሴዎቻቸው በደቡብ ኮሪያና በዩናይትድ ስቴትስ መረጃ ድርጅት ክትትል ይደረግባቸው እንደነበር የደቡብ ኮሪያ ጦር ኤታማዦር ሹም ተናግረዋል። በደቡብ ኮሪያና በዩናይትድ ስቴትስ ወታደሮች የሚደረጉ ወታደራዊ እንቅስቃሴዎችና በሰሜን ኮሪያ የጦር መሳሪያዎች ሙከራ መባባሱን ተከትሎ በኮሪያ ልሳነ ምድር ውጥረት ነግሷል። ፒዮንግያንግ በጦርነቱ ከተከፈለችው ደቡብ ኮሪያ ጋር እርቅ ለመፍጠር አመላካች የሆነውና በዋና ከተማዋ የሚገኝ አንድ ትልቅ የሰላም ቅስት ባለፈው ቅዳሜ ማፍረሷንም የንግድ ሳተላይት ምስሎችን ትንተና አመልክተዋል። ድርጊቱ መሪው ኪም ጆንግ ኡን የሰላማዊ ውደትን ሐሳብ በማግለል ደቡብ ኮሪያን እንደ ቀዳሚ ባላንጣነት መፈረጃቸውን የሚያመለክት መሆኑን አሶሲየትድ ፕሬስ በዘገባው አመልክቷል። የሰሜን ኮሪያው መሪ ኪም ጆንግ ኡን ባለፈው ሳምንት ይህ የሰላም ቅስት ለዓይን በጣም የሚያስጠላ ነው ሲሉ የገለጹት ሲሆን የሰሜን ኮሪያን ሕዝብ ከደቡብ ኮሪያ ሕዝብ ለማዋሃድ ለረጅም ዘመን የኖረውን የሰላም ሐሳብ እንዲወገድ ማድረጋቸው ተመልክተዋል። በመጨረሻም የሪፐብሊካን ፓርቲን በመወከል ፕሬዝደንታዊ እጩ ለመሆን የሚወዳደሩት የቀድሞው የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በትናንቱ የኒው ሃምሸር ቅድመ ምርጫ ከ54% በላይ ድምጽ በማግኘት ከፍተኛ ድል ተቀዳጅተዋል። ትራምፕ በተለያዩ ፕሬዝደንታዊ የቅድመ ምርጫ ፉክክሮች ለሶስተኛ ጊዜ በማሸነፍ ታሪክ መስራታቸውም ተነግሯል። በኒው ሃምሸር ያስመዘገቡት ስኬት የፓርቲዎቹ አባላት እጩ ለመምረጥ ውይይት የሚያደርጉበትና ድምጽ በሚሰጡበት በአዮዋ ኮከስ ያገኙትን የ30 ነጥብ ብልጫን ተከትሎ በ40 ዓመታት ውስጥ ሁለቱንም ቅድመ ምርጫ ውድድሮች ለመጨረስ የመጀመሪያው የሪፐብሊካን ተወካይ ያደርጋቸዋል። ለዚህ የትራምፕ ድል ባለፈው እሁድ ራሳቸውን ከምርጫው በማግለል ድጋፋቸውን ለትራምፕ የቸሩት የፍሎሪዳው ገዢ ሮን ደሳንቲስ አስተዋጽኦ ማድረጋቸው ተመልክቷል። በየተራው ራሳቸውን እያገለሉ ከመጡ 14 የሪፐብሊካን እጩዎች መካከል ብቸኛ ተፎካካሪ ሆነው የቀሩት የቀድሞ የተባበሩት መንግስታት አምባሳደር ኒኪ ሄሊ 43% ድምጽ በማግኘታቸው የኒው ሃምሸር ድል ሳይቀናቸው ቀርቷል። ቀጣዩ የቅድመ ምርጫ ፉክክር በመጪው የካቲት ደቡብ ካሮላይና ውስጥ ትራምፕና ሄሊ እንደገና የሚፎካከሩበት ነው ተብሏል። ሄሊ የቀድሞ ግዛቱ አገረ ገዥ የነበሩ ሲሆን ትራምፕም ከክልሉ ባለስልጣናት ድጋፍ ሲያሰባስቡ ቆይተዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ወደ እንግዱ መልሳችኋለሁ።
ደረጀ ደስታን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ዝግጅቱን ከስቱዲዮ የምታቀናብርልን ብርሃን ኃይሉ፣ የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋውና ሲሳይ አሸናፊ፣ የዌብና ማኅበራዊ ድረገጽ አሰናጃችን ደግሞ አበባየው ገበያው፣ የምሽቱ ዋና አዘጋጇ ጽዮን ግርማ። አሁን በቀጥታ ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። መቀሌ ተጠልለው የሚገኙ ተፈናቃዮች ወደ ቀያቸው እንዲመለሱ ዛሬ ረቡዕ በሰላማዊ ሰልፍ ጠይቀዋል። ተፈናቃዮቹን ለመመለስ የሚገባውን ያህል አለመስራታቸውን ያመኑት የክልሉ ጊዜ አስተዳደር ፕሬዝደንት የሆኑት ጌታቸው ረዳ ይቅርታ ጠይቀዋል። አስተዳደራቸው ለጉዳዩ ቅድሚያ እንደሚሰጥና ሰብአዊ እርዳታም ለማቅረብ ተግቶ እንደሚሰራ ፕሬዝደንቱ ለሰልፈኞቹ ምላሽ ሲሰጡ ተናግረዋል። በቀደሙት ቀናትም በሌሎችም የክልሉ ከተሞች ውስጥ ተመሳሳይ ሰልፎች መካሄዳቸውን ሪፖርተራችን ሙልጌታ አጽባ ከመቀሌ ዘግቧል። ዝርዝሩ ቀጥሎ ይቀርባል።
በሰሜን ኢትዮጵያው ጦርነት ምክንያት ከልዩ ልዩ የትግራይ አካባቢዎች ተፈናቅለው በመቀለ ከተማ የተጠለሉ ተፈናቃዮች ዛሬ ረቡዕ ጥር 15 ቀን 2016 ዓ.ም ወደ ቀያቸው እንዲመለሱ የሚጠይቅ ሰልፍ አካሂደዋል። ከቃፍታ ሁመራ ወረዳም በአኸር ከተማ ተፈናቅለው በመቀለ ከተማ በሚገኝ የተፈናቃዮች ማዕከል ለረጅም ጊዜ በችግር ተጠልለው እንደሚገኙ ለአሜሪካ ድምፅ የገለጹት ወይዘሮ ድንቅ አብርሃ ሰልፍ የወጡት ወደሚናፍቁት ቀያቸው እንዲመለሱ ለመጠየቅ እንደሆነ አመልክተዋል።
ሰብ ዓዶ ከይዱ ስርሒ ጽህል ኣለሁ ልመናሲ ምን
እዚህ ያለው ተፈናቃይ ወደ ቀዩ ተመልሶ ሰርቶ ማደር ይኖርበታል። ልመና አይጠቅመንም። መስራት እየቻል መለመኑ የሰው ፊት እንደ እሳት ነው የሚያቃጥለው። የሚበዛው ተፈናቃይ ሰራተኛ ነው። አርሶ ቀለቡን አያጣም። ቦዙ እየለፋ ሺዎቹን ለመመገብ የሚችል ነው። ቀየው ግን ተወሮ እዚህ ቦዝኖ ተቀምጧል። እንዲመለስ መደረግ ይገባዋል።
ወደ ቀያቸው እስኪመለሱ ድረስ በቂ ሰብአዊ እርዳታ እንዲቀርብላቸው መጠየቅ ሌላው የሰልፉ ዓላማ እንደሆነ ወይዘሮ ድንቁ አክለው ተናግረዋል። ከማይጋባ ከተማ እንደተፈናቀሉ የተናገሩት አቶ አበራ መሰለ በበኩላቸው በተደጋጋሚ የሚቀርበው የተፈናቃዮች አቤቱታ ተገቢ ምላሽ ካልተሰጠው አለመረጋጋት ሊያስከትል እንደሚችል አስጠንቅቀዋል።
አባቶቻችን እንደቆየ ከሆነ መንግስት የሁሉ መንግስት ነው፣ የሁሉ አባት ነው። ይሄ መንግስት ግን የሁላችን አባት ነው ልል አልችልም። ምክንያቱ እኔን የመንግስት ባት እየቆረጥኩኝ የመንግስት ግብር እየከፈልኩኝ ራሴን በጉልበቴ ነው የሰራሁት ህንፃ ኃይለኛ ሲቀማኝ የእኔ ወገኔ ነው ማለት አልችልም። ተስፋ ቆርጫለሁ። የእነሱ መንግስት ነው እንጂ የእኔ መንግስት ልለው አልችልም። የእኔ መንግስት ከሆነ ከኔ ንብረት የወረሩ ወይም ነው ከኔ ቤት ድርጅት ያሉ ሰዎች አስለቅቆ እንደነበርኩት ወደ ምናወር መልሼ ቤተሰብ እያስተዳደርኩኝ ይህን ሁሉ ተፈቃይ የተሰቃየ ወደ ሰራበት ወደ አገሩ ወነበረ መረበቱ ይመልሰው። የሁላችን መንግስት ይሁን። ፌደራል መንግስት ግዴታው ይወጣ፣ ተፈናቃዮች ይመልስ፣ የትግራይ ክልላዊ ጊዜያዊ መንግስትም ይመልሰን። ከፍቶናል፣ ረበናል፣ ተሰቃይተናል። እኛ ሰርተን ነው የምንበላ። ሰው እናሸግርም አንፈልግም። ወደ መረቤታችን ወደ ቤታችን።
ለሰልፈኞቹ ምላሽ የሰጡት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ የተፈናቃዮቹ ጥያቄ ያስተዳደራቸውም እንደሆነ ጠቅሰው እልባት ሳያገኝ ችግራቸው በመራዘሙ ይቅርታ ጠይቀዋል።
ካብ ናይ ሰብ መነባብሮ ወፃይ ዝኾነ ስቃይን መከራን
ተፈናቃይ ወገኖች ሰው በህይወቱ ሊሸከመው ከሚችለው በላይ የከበደ የኑሮ ስቃይና መከራ እያሳለፉ እንደሚገኙ በሚገባ እንረዳለን። የመከራ ጊዜያችሁ እንዲያጥር የሚቻለንን ያህል እንሰራለን ከማለት በቀር የምላችሁ አይኖርም። አስቀድመን መስራት የሚገባንን ባለመስራታችን እንደ መንግስት መሪ እኔ ይቅርታ እጠይቃለሁ። ስቃያችሁ ስቃያችን ነው፣ መፈክራችሁም መፈክራችን ነው። ይህንኑ ከማስተጋባቱ ውጪ ሌላ ስራ አይኖረንም።
አቶ ጌታቸው አያይዘውም አስተዳደራቸው በዓለም አቀፍ በአገርና በትግራይ ክልል ደረጃ ለተፈናቃዮች ጉዳይ ቅድሚያ ሰጥቶ ከመስራት ባሻገር በረሃብ ለሚሰቃዩ ዜጎችም ሰብአዊ እርዳታ እንዲቀርብላቸው ትኩረት ሰጥተው እንደሚሰሩ ቃል ገብተዋል።
ናመረበት ንምምላስ ግበር ምንቅስቃስ ክሳብ ዝዕወት
ወደ ቀያችሁ የመመለሱ ስራ እስከሚሳካ ድረስ በረሃብና በበሽታ የምትሰቃዩበት ሁኔታ እንዲያበቃ መንግስት በራሱ አቅም ከሚመድበው ገንዘብ በተጨማሪ ከእርዳታ ሰጪ ተቋማት ጋር በመተባበር ለመስራት የወሰንን መሆኑን አስታውቃለሁ። በሺዎች የሚቆጠሩ ተፈናቃዮች በተሳተፉበት በዛሬው ሰልፍ የፕሪቶሪያው የሰላም ስምምነት በሙሉ ቃሉና መንፈሱ ይተግበር፣ ተፈናቃዮች ይመለሱ፣ በቂ ሰብአዊ እርዳታ ይቅረብ የሚሉና ሌሎች መፈክሮች ተስተጋብተዋል። ተመሳሳይ ሰልፎች በአድግራት፣ በአድዋ፣ በአክሱምና በሽረ እንዳስላሴ ከተሞች ከትናንት በስቲያ ሰኞ እንደተካሄደ መዘገባችን አይዘነጋም። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ሙልጌታ ጽብሃን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ የረቡዕ ምሽት ስርጭት ነው። ያደመጣችሁት የምሽቱን አብይ ርዕስ ነበር። ትንታኔው መጽሔት ይቀጥላል። ኢትዮጵያ ውስጥ 3 ሚሊዮን ተኩል ሰው ተፈናቅሏል ይላል ቀጣዩ ዘገባ። ኢትዮጵያ ውስጥ ወደ 3 ሚሊዮን 500 ሺህ የሚጠጋ ቁጥር ያለው ሰው መፈናቀሉን ዓለም አቀፉ የፍልሰት ድርጅት አይኦኤም አስታውቋል። ድርጅቱ ባለፉት ነሐሴና መስከረም ባካሄደው ዳሰሳ ከሁለት ሚሊዮን ተኩል በላይ የቀድሞ ተፈናቃዮች ወደ ቀያቸው መመለሳቸውን ገልጿል። አሁን ተፈናቅለው ከሚገኙት 64 ከመቶዎቹ ግጭቶችና ሁከት ያባረሯቸው መሆናቸውን ስለ ሪፖርቱ ለአሜሪካ ድምፅ ማብራሪያ የሰጡት የኢትዮጵያ ሰብአዊ መብቶች ኮሚሽን ቃል አቀባይ ኬቪራይ አማራ ክልል ውስጥ ባለው የጸጥታ ችግር ምክንያት አብዛኛው የክልሉ አካባቢ በአዲሱ ጥናት አለመካተቱን ተናግረዋል። በሌላ በኩል ተፈናቃዮቹም ተመላሾቹም አሳሳቢ ችግሮች እንዳሉባቸው የኢትዮጵያ ሰብአዊ መብቶች ኮሚሽን ባለሥልጣን እንጉዳይ መስቀሌ ለቪኦኤ ገልጸዋል። ገብረ ሚካኤል ገብረ መድን ዝርዝሩን ይዘዋል።
የዓለም አቀፉ የፍልሰት ድርጅት አይኦኤም የኢትዮጵያ ቢሮ ባወጣው አዲስ ሪፖርት በሀገሪቱ ውስጥ ያሉትን ተፈናቃዮች አስመልክቶ በተገባደደው የጎርጎርሳውያኑ 2023 ነሐሴና መስከረም ወራት ላይ የዳሰሳ ጥናት ማካሄዱን ገልጿል። ጥናቱን መሠረት አድርጎ ስለተዘጋጀው ሪፖርት ለአሜሪካ ድምፅ ማብራሪያ የሰጡት የድርጅቱ የኢትዮጵያ ቃል አቀባይ ኬቪ ራይ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎች ቤት ንብረታቸውን ጥለው ከቀያቸው ርቀው በየመጠለያ ጣቢያዎቹ እንደሚገኙ ተናግረዋል።
National Displacement Report, which is the 17th round, over 3.45 million people were internally displaced.
በዚህኛው 17ኛው ዙር ብሔራዊ የተፈናቃዮች ሁኔታ ሪፖርት መሰረት በ12 ክልሎች ከ2500 በላይ ተደራሽ በሆኑ ቦታዎች ላይ በተደረገው የዳሰሳ ጥናት ከ3.45 ሚሊዮን በላይ ሰዎች መፈናቀላቸውን አይተናል። አብዛኛው የአማራ ክልል ግን በጸጥታ ችግር ምክንያት በዚህ ጥናት አልተካተተም።
ቃል አቀባይዋ እንደሚሉት ከተጠቀሱት ተፈናቃዮች ውስጥ 64 በመቶዎቹ በግጭት፣ 17 በመቶዎቹ በድርቅ፣ እንዲሁም 9% የሚሆኑት በማህበራዊ አለመረጋጋትና ውጥረቶች ምክንያት የተፈናቀሉ ናቸው። በድርቅ ከተፈናቀሉ ዜጎች አብዛኞቹ በሶማሌ ክልል ሲገኙ፣ በግጭት ከተፈናቀሉት የሚበዙት ደግሞ በትግራይ ክልል ያሉት እንደሆኑ አክለው ገልጸዋል። ጥናት በተደረገባቸው ክልሎች አብዛኛውን የአማራ ክልልን ጨምሮ በወቅቱ የጸጥታ ችግርና በሌሎችም ምክንያቶች ያልደረስንባቸው አካባቢዎች አሉ ያሉት ከቪራይ የተፈናቃዮቹ ብዛት ከተጠቀሰውም አሃዝ ሊበልጥ እንደሚችል ጠቁመዋል። ስለ ተፈናቃዮቹ ሁኔታ ለአሜሪካ ድምጽ አስተያየት የሰጡት በኢትዮጵያ ሰብአዊ መብቶች ኮሚሽን የስደተኞች የፍልሰተኞችና የተፈናቃዮች መብቶች የሥራ ክፍል ዳይሬክተር እንጉዳይ መስቀሌ ተፈናቃዮቹ ከሰብአዊ እርዳታና ከማህበራዊ አገልግሎቶች ጋር የተያያዙ ልዩ ልዩ ችግሮች እንዳሉባቸው ገልጸዋል።
አሳሳቢ የሰብአዊ መብት ሁኔታዎች ከሚባሉት ውስጥ አንደኛውና ዋነኛው ጸጥታና ደህንነት ነው። በግጭት አውድ የተፈናቀሉ ሰዎች ደግሞ አንዱ የሚያጋጥማቸው አሳሳቢ ጉዳይ የጸጥታና ደህንነት ጉዳይ ነው። ከዚህ በተጨማሪ በዋነኛነት እኛም ክትትል ባከናወንባቸው፣ ተዘዋውረን ምልከታ ባደረግንበት፣ እንዲሁም ደግሞ ከተፈናቃዮችም ጭምር በሚቀርቡልን አቤቱታዎች ባከናወንነው ምርመራ መሰረት አንዱና ትልቁ አሳሳቢው ጉዳይ ዜጎች በመፈናቀል አውድ ውስጥ ሲኖሩ የሰብአዊ ድጋፍ ጉዳይ ነው። የሰብአዊ ድጋፍ ጉዳይ ስንል እንግዲህ ዘርዘር አድርገን ስናየው ምግብና ምግብ ነክ ያልሆኑ ድጋፎችን የሚጨምር ነው። በተለይ ደግሞ በዋነኛነት የምግብ አቅርቦትን፣ የመጠለያ አቅርቦትን፣ ንጹህ ውሃ ማግኘትን እንዲሁም ደግሞ ሌሎች ማህበራዊ አገልግሎቶችን በተለይ የትምህርት፣ የጤና አገልግሎቶች ላይ ሰፊ ክፍተቶች እንዳሉ አስተውለናል።
የዳሰሳ ጥናቱ ወደ ቀያቸው የተመለሱ ተፈናቃዮች መኖራቸውንም ያመለክታል። የድርጅቱ ቃል አቀባይ ከቪራይ አብዛኞቹ ተመላሾች በትግራይ ክልል ይገኛሉ ብለዋል።
በተመሳሳይ ወቅት የተደረገ የመንደር የዳሰሳ ጥናት አለን። 2000 በሚሆኑ የጥናት አካባቢዎች በተደረገው ዳሰሳ መሰረት ወደ 2.53 ሚሊዮን የሚሆኑ ተፈናቃዮች ወደ ቀያቸው እንደተመለሱ ታውቋል። በሀገሪቱ ውስጥ ከተመዘገቡት አጠቃላይ ተመላሾች ውስጥ 59% በትግራይ ክልል፣ 15% በአማራ ክልል፣ 8% ደግሞ በአፋር ክልል የሚኖሩ ናቸው። ትልቁ የተመላሾች ቁጥር ያለው በትግራይ ክልል ነው። ይህም በሰሜን ምዕራብ ትግራይ፣ በምስራቅ ትግራይ እና በመካከለኛው ትግራይ ዞኖች ውስጥ የተመዘገበ ነው። ለምሳሌ በክልሉ ከነበሩት ተፈናቃዮች ውስጥ 460 ሺህ የሚሆኑት ወደ ሰሜን ምዕራብ ዞን መኖሪያቸው ተመልሰዋል።
በትግራይ ክልል በጦርነት ምክንያት የተፈናቀሉ በሚሊዮን የሚቆጠሩ በርካታ ተፈናቃዮች የፌዴራሉ መንግስትና የክልሉ ጊዜያዊ አስተዳደር ወደ ቀያቸው እንዲመልሷቸው በተደጋጋሚ በሰላማዊ ሰልፍ ጭምር እየጠየቁ ይገኛሉ። በተለያዩ ክልሎች ወደ ቀያቸው ተመልሰዋል የተባሉት ተፈናቃዮችም በአካባቢያቸው ለተለያዩ ችግሮች እየተጋለጡ እንዳሉ እንጉዳይ መስቀሌ ይናገራሉ።
ኢሰመኮ ከዚህ ቀደም ባከናወናቸው የክትትል፣ የምርመራ፣ የውትወታ ስራዎች ያስተዋልነው ክፍተት በተለይ ዜጎች ወደ ቀድሞ ቀያቸው ሲመለሱ ወይም መመለስ እንደ አንድ የዘላቂ መፍትሄ አማራጭ ሲወሰድ፣ እኛም መሬት ላይ ያለው ያስተዋልነው ችግር ምንድን ነው? አንደኛ ከዚህ ቀደም በተለይ ያፈናቀላቸው መንስኤ ግጭት በሚሆንበት ጊዜ ቤቶቻቸው፣ ንብረቶቻቸው ወይንም ደግሞ ኑሯቸውን፣ መተዳደሪያቸው ይፈርሳል፣ ይጠፋል ወይም ይወድማል፣ እንዲሁም ደግሞ በሌሎች ሰዎች ሊያዙ ይችላሉ። መሬት ላይ ያላቸውን የጥቅም ጨምሮ የማጣት አዝማሚዎች አሉ። ከዚህ በተጨማሪ ንብረቶቻቸውን፣ መሬቶቻቸውን ከማጣት ባሻገር በሚመለሱበት ጊዜ መሰረተ ልማቶች ይፈርሳሉ። ለምሳሌ አገልግሎት የሚሰጡ መሰረት ልማት፣ ጦርነት፣ ግጭት ሲሆን መደበኛ ኑሯቸውን ለመኖር የሚያስችሉ ቅድመ ሁኔታዎች ባልተሟሉበት ሁኔታ የሚመለሱት።
ኢትዮጵያ ውስጥ ባለው የተፈናቃዮችና የተመላሾች ሁኔታ ላይ ከ8 ዓመት በፊት ጀምሮ የዳሰሳ ጥናት የሚያደርገው ዓለም አቀፉ የፍልሰት ድርጅት አይኦኤም ግኝቱን የሰብአዊ ድጋፍ ሰጪዎችና የልማት አጋሮች እንዲጠቀሙበት እንደሚያደርግ አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል ገብረ መድህንን ለላከልን ዘገባ እናመሰግናለን። በቀጣዩ ዘገባ ወደ ሶማሌ ክልል እንዘልቃለን። በዛም በጎርፍ ምክንያት ትምህርት ያቋረጡ የክልሉ ተማሪዎች ወደ ትምህርት ገበታ መመለስ አለመቻላቸውን ይመለከታል። በሶማሌ ክልል ባለፈው ጥቅምትና ህዳር ወራት በተከሰተው ጎርፍ ምክንያት ትምህርት ያቋረጡ ከ75,000 በላይ ተማሪዎች አሁንም ወደ ትምህርት ገበታ እንዳልተመለሱ የክልሉ ትምህርት ቢሮ አስታውቋል። በጎርፍ ሙላቱ ስራ ካቆሙት 322 ትምህርት ቤቶች ውስጥ 116ቱ አሁንም ስራ እንዳልጀመሩ ቢሮው ጠቅሷል። ከነዚህም የከፋ ጉዳት ከደረሰባቸው 20 ትምህርት ቤቶች በስተቀር ሌሎቹ በሁለተኛው ወሰነ ትምህርት እንዲከፈቱ ጥረት እንደሚደረግ የክልሉ ትምህርት ቢሮ አክሎ አስታውቋል። አዲስ ቸኮል ተጨማሪ አለው።
በሶማሌ ክልል ባለፈው ጥቅምትና ህዳር ተከስቶ በነበረው ጎርፍ ሳቢያ እስካሁን እንደተዘጉ የካሉት ትምህርት ቤቶች አብዛኞቹ በወንዝ ተፋሰስ አቅራቢያ የሚገኙ መሆናቸውን የቢሮ ምክትል ኃላፊ አቶ ጉሌድ አህመድ ለቪኦኤ ተናግረዋል።
በተከሰተው ጎርፍ ኦክቶበር 2023 አካባቢ ከፍተኛ ዝናብ በሶማሌ ክልልና በሀገራችን ሃይላንድ አካባቢ የዘነበው ዝናብ ምክንያት ወደ 322 ትምህርት ቤቶችን ነው በዚህ በጎርፍ አፌክትድ የሆኑት። እነዚህ ትምህርት ቤቶች 96,100 ተማሪ ነበር የሚማረው። ያው እነዚህ ትምህርት ቤቶች እስከ 6 ዞን ውስጥ ናቸው። በዋናነት ግን ወንዞች አካባቢ 227 ናቸው። ከነዚህ ውስጥ 146ቱን መጀመሪያ ጊዜ አካባቢ ተዘግተዋል በዚህ በጎርፍ ምክንያት።
የተባበሩት መንግስታት ድርጅት የህፃናት መርጃ ድርጅት ወይም በምህጻሩ ዩኒሴፍ በቅርቡ ሶማሌ ክልል አስመልክቶ ያወጣው ሪፖርትም የትምህርት ቢሮ መረጃ የሚያጠናክር ነው። በዩኒሴፍ ጥናት ከተሸፈኑት 4 ዞኖች ውስጥ በውሃ ሙላቱ ጉዳት የደረሰባቸው ትምህርት ቤቶች 227 ናቸው። 139 አሁንም ድረስ እንደተዘጉ፣ 88 በከፊል እንደተጎዱና በዚህም 67,030 ተማሪዎች ከትምህርት እንደተስተጓጎሉ ዩኒሴፍ በጥናቱ አመልክቷል። የክልሉ ትምህርት ቢሮ በበኩሉ የጎርፍ ጉዳቱ በአራት ሳይሆን በ6 ዞኖች እንደተከሰተ ይገልጻል። በጎርፍ ተጠለቅልቀው የነበሩና የውሃ ሙላቱ ሲቀንስ ስራ የጀመሩትን ትምህርት ቤቶች ሳይጨምር በጎርፍ ጉዳት ደርሶባቸው የነበሩ 30 ትምህርት ቤቶችን ጠግኖ ወደ ስራ ለማስገባት እንደተቻለ አቶ ጉሌድ ይናገራሉ።
በመንግስትና በዛ አካባቢ ህብረተሰብና የኤንጂኦዎች ጥረት ባክ ቱ ስኩል ካምፔን ወደ 30 ትምህርት ቤት ተመልሶ ወደ ማስተማር ስራ ጀምረዋል። አጠቃላይ ከዚህ 96,100 እዚህ በጎርፉ ተጠቁ ተማሪዎች ወደ 21,256 ወደ ትምህርታቸው ተመልሰዋል። አሁን ናቸው ቀሪ 74,844 ተማሪ ገና ከትምህርት ውጭ ናቸው።
በሊበን ዞን ጉራ ዳሞሌ ወረዳ የሰውነት ማጎልመሻ መምህር እንደነበሩ የሚናገሩት አቶ አብዱላ ሀኪም መሐመድ በወረዳቸው በጎርፍ ሙላቱ ምክንያት ለሁለት ወራት ትምህርት ተቋርጦ እንደነበረ ያስረዳሉ።
እዛ ጉራ ዳሞሌ ትምህርት ቤቱን ጎርፉ ለሁለት ወር ትምህርት ቤቱ ዘግቶ ነበረ። ኃይለኛ ዝናብ ነበረ። ትምህርት ቤቱን ፖዚሽኑ በጣም ያልተመቸ ቦታ ነበረ። አሁን ግን ስራው ጀምረዋል። ከዛ በፊትም እኛም በሰራተኛ መልክም በህብረተሰቡም ቻልን አቅም ከኛ አቅም በላይ ስለሆነ ምንም ማድረግ አልቻለንም። ለሁለት ወር ግን አሁን ከችግሩ ተገግሟል። ስራው ጀምረዋል።
አቶ ጉሌድ አብዛኞቹ ትምህርት ቤቶች በአመቱ ሁለተኛ ወሰነ ትምህርት ተከፍተው ስራ እንዲጀምሩ ጥረት እየተደረገ ነው ብለዋል። ይሁንና ከፍተኛ ጉዳት የደረሰባቸውን 20 ትምህርት ቤቶች ስራ ለማስጀመር ጊዜ እንደሚጠይቅ ነው ምክትሉ ቢሮ ኃላፊ የጠቆሙት። ተማሪዎችን ወደ ትምህርት ገበታቸው ለመመለስ ትምህርት ቤቶችን ከማዘጋጀት ባለፈ ሌሎችም ድጋፎች እንደሚያስፈልግ የተናገሩት አቶ ጉሌድ የሚመለከታቸው ሁሉ የበኩላቸውን አስተዋጽኦ እንዲያበረክቱ ጥሪ አቅርበዋል።
ጎርፍ ሲከሰት ያው ሰው ይፈናቀላል። ከአካባቢው ሲፈናቀል ሳይኮሎጂካሊም አፌክት ሊሆን ይችላል። ዋናው ግን ትምህርት ብቻ ሳይሆን አጠቃላይ እንደ ላይፍ ሊሁዱን እዛ አካባቢ ያለው ማህበረሰብ በእንስሳት የተዳደር እና በወንዞች አካባቢ እርሻ የነበራቸው ሰዎች ስለሆኑ ስለተፈናቀሉ እርሻቸውም ስለወደመባቸው እነዚህ አይነት ሳይኮሎጂካሊ አፌክትን እንደ ማህበረሰብ ይሆናሉ። ይሄ ከትምህርት ቢሮ አቅም በላይ ነው። ከክልልም አቅም በላይ የሆነ ዲዛስተር ስለሆነ ስፔሻሊ በክልሉ በእነዚህ አካባቢዎች በተደጋጋሚ ድርቅና ጎርፍ ስለሚከሰትባቸው ከአቅም በላይ ስለሆነ ለፌደራል መንግስት ትምህርት ሚኒስቴር ያው አስታውቀናል። እነሱም ድጋፍ እንደሚያደርጉ እንጠብቀዋለን። ዓለም አቀፍ ኤንጂኦዎች እና ድርጅቶችም በዚህ አካባቢ ድጋፍ እንዲያደርጉልን ለማስተላለፍ እወዳለሁ።
ኤልኒኖ የተባለው ከባድ የአየር ንብረት ለውጥ ያስከተለው ከመጠን ያለፈ ዝናብ የሶማሌ ክልል ነዋሪዎችን በጎርፍ መጥለቅለቅ እንዲፈናቀሉ፣ በወረርሽኝ እንዲጠቁና ሀብት ንብረታቸው እንዲወድም መንስኤ ሆኗል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን አመስግነን ወደ ቀጣዩ ዘገባ ስናልፍ በአፍሪካ ጉብኝት ላይ የሚገኙት የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በናይጄሪያ ከፕሬዚደንት ቦላ ቲንቱኒቡ እና ከውጭ ጉዳይ ሚኒስትሩ ዮሱፍ ማይታማ ጋር ተወያይተዋል። ናይጄሪያ ከሳራ በታች ካሉ የአፍሪካ ሀገሮች ትልቁን የህዝብ ብዛትና ምጣኔ ሀብት የያዘች ሀገር ነች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአራት አፍሪካ ሀገራት ጉብኝታቸውን እያደረጉ ያሉት የምዕራብ አፍሪካ ሳህል ቀጠና የአለመረጋጋት ስጋት በተደቀነበት በዚህ ወቅት ነው። ማሊ፣ ቡርኪና ፋሶ፣ ጊኒ እና ኒጀር ውስጥ ከእንደ አውሮፓውያን አቆጣጠር 2020 ዓ.ም ወዲህ በርካታ የመንግሥት ግልበጣዎች መካሄዳቸውን ተከትሎ የአካባቢው ጸጥታ ጉዳይ አሳሳቢ ሆኗል። የውጭ ጉዳይ ሚኒስትር ብሊንከን በመቀጠል ወደ አንጎላ ይጓዛሉ ተብሏል። የቪኦኤዋ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሴን ያጠናቀረችውን ዘገባ ቆንጅት ታየት አቅርበዋለች።
የውጭ ጉዳይ ሚኒስትር ብሊንከን ትናንት ማክሰኞ ከናይጄሪያ ፕሬዚደንት ቦላ ቲኑቡ ጋር የተነጋገሩ ሲሆን አመራራቸውን አድንቀውላቸዋል። ያም ብለውም ታዲያ ከአፍሪካ ግዙፏ ዲሞክራሲያዊት ሀገር ሙሉ እምቅ አቅሟን አውጥታ ጥቅም ላይ ማዋል ትችል ዘንድ መፍትሄ ማግኘት ያለባቸው ተግዳሮቶች መኖራቸው ሚስጥር አይደለም ብለዋል።
ሙስናን መዋጋትና የውጭ ኩባንያዎች ካፒታላቸውን የሚወስዱበትን መንገድ ማቃለል፣ እነዚህ ወደ ተሻለ አቅጣጫ ለማምራት ይረዱናል። መዋለ ንዋይ በቀጥታ እንዲመደብ መስህብ ይሆናሉ። ፕሬዚዳንት ቲኒቡ በእነዚህ ተግዳሮቶች ላይ አተኩረው እየሰሩ መሆናቸውን አውቃለሁ። የአገሪቱ የገንዘብ የውጭ ምንዛሬ አንድ ወጥ እንዲሆን እንዲሁም ለነዳጅ ዘይት ድጎማ የሚወስዷቸው ጠንካራ የምጣኔ ሀብት ለውጥ እርምጃዎችን በደስታ እንቀበላለን።
ከናይጄሪያ ጋር በምትጎራበተው በኒጀር ባለፈው ሐምሌ የተካሄደውን ወታደራዊ መፈንቅለ መንግስት በሚመለከትም መወያየታቸውን ብሊንከን አመልክተዋል።
ምዕራብ አፍሪካ ውስጥ ባሉት የዲሞክራሲና የጸጥታ ፈተናዎች በተመለከተም ተወያይተናል። የተደናቀፈው የኒጀር ዲሞክራሲና ህገ መንግስታዊ ስርዓት እንዲመለስ ኢኮዋስ እያደረገ ባለው ጥረት ናይጄሪያ የያዘችውን አመራርን በእጅጉ እናደንቃለን።
የውጭ ጉዳይ ሚኒስትሩ ከናይጄሪያ በፊት አይቮሪ ኮስትን የጎበኙ ሲሆን ከፕሬዚደንቱ ከአላሳን ዋታራ ጋር ተወያይተዋል። ስለ ክልላዊ የጸጥታ ተግዳሮቶች አንስተው መነጋገራቸውንም ገልጸዋል።
ጽንፈኝነትና ውከትን ለማስቆም በሚደረገው ትግል በተለይ አይቨሪ ኮስት ያሳየችውን አመራርም እናደንቃለን።
የአሜሪካው የውጭ ጉዳይ ሚኒስትር ትናንት ከናይጄሪያ አቻቸው ዩሱፍ ቱጋር ጋር ሆነው ለጋዜጠኞች በሰጡት ቃል በቅርቡ በደረሱ ጥቃቶች ሰለባ ስለሆኑት የናይጄሪያ ዜጎች ሐዘናቸውን ገልጸዋል። ዩናይትድ ስቴትስ ናይጄሪያ ሰላም፣ መረጋጋት እንዲሁም ብልጽግና ለህዝቧ ለማምጣት በምታደርገው ጥረት ድጋፏን ትሰጣለች። ይህንንም ለፕሬዝደንቱና ለውጭ ጉዳይ ሚኒስትሩ አሳውቂያቸዋለሁ ብለዋል። ብሊንከን በውጭ ጉዳይ ሚኒስትርነታቸው ናይጄሪያን ሲጎበኙ በኮቪድ-19 ወረርሽኝ የመጀመሪያ ቀናት በርቀት በኢንተርኔት አማካይነት ያደረጉትን ጨምሮ ይህ ሶስተኛ ጊዜያቸው መሆኑን ገልጸዋል። በዩናይትድ ስቴትስ የሰላም ተቋም ከፍተኛ አማካሪው ቀድሞ በአይቮሪ ኮስት አምባሳደር የነበሩት ቴሪ መካሊ ለቪኦኤ በሰጡት ቃል የባይደን አስተዳደር በአፍሪካ እያደረገ ያለው ተሳትፎ የሚደነቅ እንደሆነ ተናግረዋል።
እንደምታውቁት እንደ አውሮፓውያን አቆጣጠር ከ1985 ጀምሬ አፍሪካ ውስጥ ሰርቻለሁ። አፍሪካን በሚመለከቱ ጉዳዮች ላይም ሰርቻለሁ። የዩናይትድ ስቴትስ መንግስት ለአፍሪካ በዚህ ደረጃ ትኩረት ሰጥቶ ፈጽሞ አይቼ አላውቅም። አሁን እየተደረገ ያለው ግሩም ነው። ዩናይትድ ስቴትስ በአፍሪካ ያላትን ተሳትፎ የሚጠቁም ነውና።
ሚኒስትር ብሊንከን የአፍሪካ ጉብኝታቸውን ሰኞ ዕለት የረጅም ጊዜ የዩናይትድ ስቴትስ አጋር በሆነችው በኬፕ ቨርዴ የጀመሩ ሲሆን በመቀጠል ደግሞ አንጎላን ይጎበኛሉ።
የቻይና የሰብአዊ መብት አያያዝ በተባበሩት መንግስታት ድርጅት የደረሰበትን ወቀሳ ይመለከታል ቀጣዩ ዘገባ። በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት ሀገራት እርስ በርሳቸው የሰብአዊ መብት አያያዛቸውን የሚገመግሙበትና አስገዳጅ ተፈጻሚነት የሌለው ምክረ ሐሳብ የሚሰጡበት አካል ትናንት ማክሰኞ የቻይናን የሰብአዊ መብት አያያዝ መርምሯል። ሊሳ ሽላይን ከጄኔቫ የላከችው ዘገባ እንደሚከተለው ተሰናድተዋል። በዊገሮች በቲቤታውያን እና በሆንግ ኮንግ በሚገኙ ተቃዋሚዎች ላይ ጭካኔ የተሞላው የመብት ጥሰት ትፈጽማለች በሚል ቻይና በምዕራቡ ዓለም ካሉ አገራት ከበድ ያለ ወቀሳና ትችት ተሰንዝሮባታል። ትችቱን ለመመከት ቻይና 60 የሚሆኑ ተወካዮቿን ይዛ በምክር ቤቱ ተገኝታለች። በጄኔቫ በሚገኘው የተመድ መስሪያ ቤት የቻይናው አምባሳደር ቸን ሹ አገራቸው በዊገሮች ላይ ከበድ ያለና በሰብአዊነት ላይ የሚፈጸም ወንጀል ተደርጎ ሊታይ የሚችል ጥሰት ፈጽማለች የሚለውን ክስ አይቀበሉም። እንደውም አገራቸው መላ ሕዝቧ የተሻለ እና ደስታ የተሞላበት ሕይወት እንዲኖረው ጥረት በማድረግ ላይ ነች ብለዋል። ባለፉት 8 ዓመታት ባደረገችው ጥረትም 180 ሚሊዮን የሚሆኑ ሰዎችን ከድህነት አረንቋ ማውጣቷንም ተናግረዋል።
No one is left out or left behind as China builds a modern socialist country.
በሁሉም መስክ ቻይና ዘመናዊ የሆነ የሶሻሊስት ሀገርን በምትገነባበት ሂደት ሁሉም ተሳታፊና ተጠቃሚ ይሆናል። በአገሪቱ የሚገኙ 56 ብሔረሰቦች እኩል ብቻ ሳይሆኑ ልክ እንደ ሮማን ፍሬዘር በአንድነት ሰብሰብ ብለው ለጋራ ብልጽግናና ልማት እንዲሁም ለሁሉም የተሻለ ሕይወት ለመፍጠር እየሰሩ ነው።
በሆንግ ኮንግ በሚገኙ የዲሞክራሲ አቀንቃኝ ፓርቲዎች ላይ ታደርሳለች የሚባለውን ጭቆናም ተወካዮቹ አልተቀበሉም። በሆንግ ኮንግ አስተዳደር ዋና ጸሐፊ የሆኑት ቻን ኤሪክ ተቃዋሚዎቹን ሁከት በመፍጠር ከሰው፣ ሁከቱም የግዛቲቱን ሰላምና መረጋጋት አደጋ ላይ እንደጣለው ተናግረዋል።
ብሔራዊ የደህንነት ሕጉ ተግባራዊ ሲደረግ በማኅበረሰብ ውስጥ የነበረው ሁከትና ፍራቻ ተወግዷል። መረጋጋት፣ ሕግና ሥርዓት ተመልሶ ሰፍኗል። ከተማችንም ወደ መደበኛ እንቅስቃሴዋ ተመልሳለች።
በየአምስት ዓመቱ የእያንዳንዱ አገር የሰብአዊ መብት አያያዝ በምክር ቤቱ ይገመገማል። የቻይና ሁኔታ ሲገመገም ከእንደ አውሮፓውያን አቆጣጠር 2018 ወዲህ ለመጀመሪያ ጊዜ መሆኑ ነው። በምክር ቤቱ የተገኙ የምዕራቡ ዓለም ተወካዮች ለሕዝብ ሲባል የተከናወኑ ስኬታማ ሥራዎች ተብለው በቻይና ተወካዮች የቀረቡትን ሪፖርቶች በጥርጣሬ ተመልክተዋል። ስጋታቸውን በተመለከተም ፊት ለፊት ተናግረዋል። በጄኔቫ የተመድ ዋና መሥሪያ ቤት የአሜሪካ አምባሳደር የሆኑት ሚሼል ቴይለር በቻይና ታግተው የሚገኙ ሰዎች ሁሉ እንዲለቀቁ እንዲሁም በአገሪቱ ይፈጸማሉ ያሏቸው ሰቆቃዎችና ማሳደዶች እንዲቆሙ ጥሪ አድርገዋል። አምባሳደሯ ተጨማሪ ያሉትም አለ።
በሆንግ ኮንግም ሆነ በማካዎ በሚገኙ ሴቶች ላይ፣ በቀን ሰራተኞች እንዲሁም በፍልሰተኛ ሰራተኞች ላይ የሚደርሰው ጭቆና መቆም አለበት። ተመድ በተለይም በሽንጃንግና ቲቤት ገብቶ ሁኔታዎችን እንዲመለከት ፍቃድ ማግኘት አለበት። በሽንጃንግ በመፈጸም ላይ ያለውን የዘር ማጥፋትና በሰብአዊነት ላይ የሚፈጸሙ ወንጀልን እንዲሁም በውጭ አገራት የሚኖሩ ግለሰቦችን ዝም ለማሰኘት የሚደረገውን አፈና እናወግዛለን።
በምክር ቤት ውስጥ ያሉ የሌሎች አገራት ወኪሎች ከቻይናውያኑ ጋር የቃላት ልውውጥ ላይ በሚያደርጉበት ወቅት ከህንጻ ውጪ ደግሞ በርካታ የሰብአዊ መብት ቡድኖች ጨቋኝ ያሏቸውን የቻይና ፖሊሲዎችን በማውገዝ ሰልፍ አድርገዋል። ወደ መካከለኛው ምስራቅ ስንዘልቅ ደግሞ ሐማስ በጋዛ ጦርነት በጀመረበት በእንደ አውሮፓውያን አቆጣጠር ጥቅምት 7 ታግቷቸው የነበሩ 136 እስራኤላውያንን አሁንም እንደያዘ መሆኑን የእስራኤል ባለሥልጣናት ተናግረዋል። የታጋቾቹ ቤተሰቦች በህዳር ወር የተኩስ አቁም ስምምነት ከፈረሰ በኋላ የነበራቸው ተስፋ እየከሰመ መሆኑን ግንዛቤ ለማስጨበጥ በዩናይትድ ስቴትስ ይገኛሉ። የቪኦኤዋ ናታሻ ሞዝጎቪያ ተከታዩን ዘገባ አሰናድታለች። ደረጀ ደስታ ያቀርበዋል።
የእስራኤላውያን ታጋቾች ቤተሰቦች አሁንም በሐማስ ታግተው ስለሚገኙ ቤተሰቦቻቸው ግንዛቤ ለማስጨበጥ በፓሲፊክ ሰሜናዊ ምዕራብ በምትገኘው ዋሽንግተን ውስጥ ወዳለው ምኩራብ መጥተዋል። የ16 ዓመቷ ሀሬል ሻራቢ አባቷ በእገታ ወቅት ስለተገደለው ወንድሟ ዩሲ ሻራቢን ሐዘን በመቀመጣቸው የመጣችው ብቻዋን ነው። የታገቱት ሌላኛው አጎቷ ኤሊ እስካሁን በሕይወት ይኖራሉ የሚል ተስፋም አላት።
ተልኳችን ገና ያላለቀ መስሎ ይሰማኛል። የምንቀብረው እንኳን ነገር እንዲኖረን የኤሊና የኢንሱሊን አስከሬን ወደ ቤት ማምጣት አለብን። በወጉ ያደረግነው የቀብር ስነ ስርዓት እንኳን አልነበረንም፣ ምክንያቱም የሚቀበር ነገር የለም።
የሮሚ ኮሆን መንታ ወንድም ናምሩድ ኮሆንም ታፍኗል። ሰዎች እንደ ኤሮፓ አቆጣጠር በፈጸመው የሐማስ ጥቃት ታግተው ስለተወሰዱ ሰዎች መርሳት መጀመራቸው ያስፈራታል።
ሰዎች ስለታጋቾች በበቂ ሁኔታ አይናገሩም። አንዳንዶች እንደውም ዘንግተውታል። ማለቴ አሁን 3 ወር ተኩል ሆኖታል። ለአንዳንድ ሰዎች ያረጀ ዜና ነው። ለኛ ግን በየቀኑ ይሰማናል፣ በየሰከንዱ።
እሷና አባቷ ይሁዳ ኮሆን የታጋቾች ቤተሰቦች ከእስራኤል ውጪ ያሉ ሁለቱንም የጥላቻና የድጋፍ አይነቶች አይተዋል። ነገር ግን በቂ እርምጃ አልተወሰደም ይላሉ። ይሁዳ ኮሆን እንዲህ ይላሉ።
Our government is more focused on fighting, which as we see and after 107 days it's not bringing
መንግስታችን የበለጠ ትኩረት ያደረገው በውጊያው ላይ ነው። እንደምናየው ከ107 ቀናት በኋላ የምንወዳቸው ወገኖቻችንን እያስመለሰልን አይደለም።
በህዳር ወር በተካሄደው የተኩስ አቁም ስምምነት በሐማስ ከእስራኤል ከታፈኑት መካከል ከ100 በላይ የሚደርሱ ንጹሃን ዜጎች በፍልስጤም እስረኞች ልውውጥ ተለቀዋል። ከዚያ ወዲህ ግን የተለቀቁ ምንም የሉም። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ባለፈው እሁድ በሰጡት መግለጫ ሐማስ በጋዛ ስጋት መሆኑን እስካላቆመ ድረስ ጦርነቱ እንደሚቀጥል ዝተዋል።
ቻችንን ለማስፈታት ሐማስ ጦርነቱን እንዲያበቃ ኃይላችንን ከጋዛ እንዲያወጣ የኑክባ ወይም የሐማስ ንዑስ ክፍል ነፍሰ ገዳዮችና አስገድዶ ደፋሪዎች እንዲፈቱና ሐማስ ሳይነካ እንዲቀጥል ይጠይቃል። በዚህ ተስማማን ማለት ተዋጊዎቻችን የወደቁት በከንቱ ነው ማለት ነው።
የተለያዩ ታጋቾች ቤተሰቦች የዩናይትድ ስቴትስ የህግ አውጪ አካላት ታጋቾቹ እንዲፈቱ የበለጠ ፖለቲካዊ ጫና እንዲያሳድጉ ተስፋ በማድረግ ባለፈው ሳምንት ዋሽንግተን ውስጥ ግፊት አድርገዋል። የተፈቱት ታጋቾችም ከደረሰባቸው ሰቆቃ የማገገም ፈውሱ ገና አልተጀመረም። አንዳንዶቹ የሚመለሱበት ቤት የላቸውም። ሌሎች አሁንም በእስር ላይ የሚገኙትን መፈታት ይጠብቃሉ ወይም ስለተገደሉት ያዝናሉ። ሜራቭ ራቪቭ 3 ዘመዶቿ ባለፈው ህዳር ተለቀዋል። የ79 ዓመት አጎቷ አብርሃም ሙንደር ግን አሁንም በጋዛ እንደታገቱ ነው።
ሩቲ ኦሃድ and Karen came back.
ሩቲ ኦሃድ ሙንዱር ዚቺሪ እና ከረን ሙንዱር ተመልሰዋል። ከ49 ቀናት በኋላ ተፈተዋል። አጎታችን አብርሃም ግን አሁንም እንደታገተ ነው።
ታጋቾቹ ከሌሎች 135 ሰዎች ጋር በሐማስ እጅ ከወደቁ 4 ወር ሊሞላው የተቃረበ ቢሆንም ቤተሰቦቻቸው ግን እስካሁን ስለ ሁኔታው ምንም የሚያውቁት ነገር የለም።
ከጎረቤት ሀገራት ጋር ዲፕሎማሲያዊ ውጥረት ውስጥ ያለችው ኬንያ ጦርነት ውስጥ አይደለሁም ማለት ይችላል። ቀጣዩ ዘገባ ከጎረቤት ሀገራት ጋር ችግር እንደሌለባትና በምስራቅ አፍሪካ ሰላም እንዲኖር ማበረታታት እንደምትሻ ኬንያ ትገልጻለች። በሌላ በኩል ደግሞ በቅርቡ አምባሳደሮቻቸውን ከናይሮቢ የጠሩ 2 ሀገራትን ጨምሮ ቢያንስ ከ4 ጎረቤቶቿ ጋር ኬንያ ዲፕሎማሲያዊ ውጥረት ውስጥ እንደሆነች አይካድም ሲል የቪኦኤ መሐመድ ዩሱፍ ከናይሮቢ ዘገባውን ልኳል። እንደሚከተለው ይቀርባል። ኬንያ የምስራቅ አፍሪካ የፖለቲካና የኢኮኖሚ መዲና ለመሆን የምታደርገው ጥረት በአንዳንድ ጎረቤቶቿ ዘንድ በበጎ መልኩ የታየ አይመስልም። የኮንጎ ዲሞክራሲያዊ ሪፐብሊክና ሱዳን የየራሳቸውን ተቃዋሚ ቡድኖች ኬንያ በማስተናገድና ግንኙነት በመፍጠር ትተባበራለች በሚል አምባሳደሮቻቸውን ከናይሮቢ ጠርተዋል። ኡጋንዳ በበኩሏ በነዳጅ ስርጭት ሳቢያ በተፈጠረ አለመግባባት ምክንያት ኬንያን ታንዛኒያ በሚገኘው የምስራቅ አፍሪካ ችሎት አቁማለች። ጉዳዩ ኬንያ የኡጋንዳ መንግስት በድንበሯ ውስጥ የነዳጅ ሻጭ ኩባንያዎች እንዳይሰሩ ማገዷን ይመለከታል። ኬንያ እርምጃውን የወሰደችው ኡጋንዳ በሥራ ላይ የነበረውንና ነዳጅ በግልጽ ጨረታ ከኬንያ የምትገዛበትን አሰራር በመቀየሯ መሆኑ ተመልክቷል። በተጨማሪም ኬንያ የታንዛኒያ ዕቃ ጫኝ አውሮፕላኖች ወደ ናይሮቢ እንዳይገቡ አግዳለች መባሉን ተከትሎ ታንዛኒያ በአጸፋው የኬንያ አየር መንገድ ወደ ዳሬ ሰላም በረራ እንዳያደርግ ባለፈው ሳምንት አግዳለች። የሁለቱ አገራት የውጭ ጉዳይ ሚኒስትሮች ምክክር ማድረጋቸውን ተከትሎ እግዳው እንደተነሳ ታውቋል። አገራቸው ከጎረቤት አገራት ጋር ጦርነት ላይ አይደለችም ያሉት የኬንያው የውጭ ጉዳይ ሚኒስትር ሙሳላ ሙዳቫዲ በቀጠናው ሰላም ለማምጣት እንደምትሻ አመልክተዋል።
ማታይፋ ያና ዩምባ ያና ፒጋና
na rais wetu William Samoei Ruto yuko kwa mstari wa mbele.
አንዳንዶቹ ሀገራት ለግጭት የተጋለጡ ናቸው። አንዳንዶቹ ደግሞ በግጭት ውስጥ ናቸው። ፕሬዝዳንታችን ዊሊያም ሩቶ በእነዚህ ሀገራት ሰላም ሊሰፍን ከፊቱ ነው በመስራት ላይ ናቸው። በሌሎች ሀገራት ውስጥ ያለው ግጭት የኛንም ሀገር ያውካል።
መንግስቷ ከሌሎች ሀገራት ጋር የሚያደርገውን ግንኙነት በተመለከተ ኬንያ ከሀገራትም ይሁን ከራስዋ ዜጎች ንቀፍታ ገጥሟታል። የዓለም አቀፍ ግንኙነት ባለሙያው ኪዚቶ ሳባላ እንደሚሉት የዲፕሎማሲ ሽኩቻው የመጣው ኬንያ ተጽዕኖ ፈጣሪ ለመሆን ለምታደርገው ሙከራ አገራት አጸፋ ለመመለስ በሚያደርጉት ጥረት ነው።
ኬንያ ከጎረቤት አገራት ጋር ለማድረግ በመትሞክረው ነገር ሁሉ ፉክክር ይኖራል። እኔ እንደማስበው ግን ከበድ ያለና ሊያሳስበን የሚገባ ጉዳይ ያለ አይመስለኝም። ኬንያ በቀጠናው የበላይነት ለማግኘት በመትሞክርበት ወቅት ተደጋግመው ሊታዩ የሚችሉ ነገሮች ናቸው። ሌሎች ሀገራት የኔ ኬንያ ፍላጎት ባገኙት አጋጣሚዎች ሁሉ ማስቆም ነው የሚፈልጉት።
ከአንድ ዓመት በፊት ወደ ስልጣን የመጡት ዊሊያም ሩቶ የጎረቤት ሀገራትን ጨምሮ በአፍሪካ ካሉ በርካታ መሪዎች ጋር ተገናኝተዋል። በሀገሪቱ የሚታየውን ግጭትና ረሃብ አጥፍተው የኢኮኖሚ ልማት ማምጣት እንደሚሹ ለመሪዎቹ እንደተናገሩ ተዘግቧል። ሳባላ እንደሚሉት ግን እንዲህ አይነቱ በራስ መተማመንና ደፈር ብሎ መቅረብ በሌሎች ዘንድ በመልካም ላይ ይታይ ይችላል።
በኬንያ አዲስ ፕሬዝዳንት የሆኑት ሩቶ በአፍሪካ በአጠቃላይና በተለይ ደግሞ በጎረቤት ሀገራት ውስጥ የሚታዩትን ችግሮች በመፍታት ረገድ በግልጽ ለሚናገሩና ቀዳሚ ሚናም ለመጫወት በግልጽ ማሳየታቸው ሌሎችን የአካባቢው ሀገራት አሁን በሚታየው መልኩ ደስተኛ እንዳይሆኑ አድርጓቸዋል። ነገር ግን ወደፊት በጊዜ ብዛት የፕሬዝዳንቱን አካሄድ ሊለምዱት ይችላሉ። እናም ትልቅ የሚያሳስበን ጉዳይ የሚሆን አይመስለኝም።
በኮንጎ የሚታየውን ግጭት በተለይም አገሪቱን አለመረጋጋት ውስጥ የከተቱትን አማጽያን በተመለከተ ኬንያ ጉዳዩን በጥንቃቄ እንድትይዘው ባለሙያዎች ይመክራሉ። በሱዳኑም ግጭት ኬንያ ለየትኛውም ቡድን ከመወገን እንድትቆጠብ ጨምረው ይመክራሉ።
ከ20 ዓመታት በፊት ጃን አለን መሐመድ የተባለ አልሞ ተኳሽ በዋሽንግተን ዲሲና አካባቢው የሚኖሩ 10 ሰዎችን አነጣጥሮ በመተኮስ ሲገድል 3 ሰዎችን ክፉኛ አቁስሎ ነበር። ለ23 ቀናት የቆየው ይህ ጥቃት ትምህርት ቤቶች እንዲዘጉና ነዋሪዎች ከቤታቸው እንዳይወጡም አስገድዶ ነበር። ለ12 ዓመታት አብራው በትዳር የቆየችው ባለቤቱ ሚልድሬድ መሐመድ ግን በከባሏ ስሜታዊና አእምሯዊ ጥቃት ጋር ከዛ በላይ አብሯት መኖሯን ትናገራለች። ባሏ ሊገድላት እንደሚፈልግ አውቃ እርዳታ ብትጠይቅም ጆሮ የሚሰጣት አልነበረም። በተባበሩት መንግስታት ድርጅት መረጃ መሰረት ከሶስት ሴቶች አንዷ ቢያንስ በሕይወት ዘመኗ አንድ ጊዜ እንደ ሚልድሬድ መሐመድ የቤት ውስጥ ጥቃት ይደርስባታል። አሁን ለሴቶች መብት ከምትሟገተው ሚልድሬድ ጋር ቆይታ ያደረገችው ስመኝሽ የቆየ የቤት ውስጥ ጥቃት የደረሰባቸው ሴቶች ስለሚደርስባቸው ተጽዕኖና ከጉዳቱ ማገገም የሚችሉበትን መንገድ በተመለከተ አነጋግራታለች።
ዋሽንግተን ዲሲ ውስጥ አልሞ ተኳሽ በመባል የሚታወቀው ባለቤትሽ ስለፈጸመው ወንጀል ሁሉም ሰው ላያውቅ ወይም ደግሞ ላያስታውስ ስለሚችል እስኪ ስለ ራስሽ ንገሪን። ከጆን አለን መሐመድ ጋር የነበረሽ ትዳርስ ምን ይመስል ነበር?
ሚልድሬድ መሐመድ እባላለሁ። አብዛኛው ሰው የዲሲ አልሞ ተኳሽ ብሎ የሚያውቀው ጆን አለን መሐመድ ሚስት ነበርኩ። 12 ዓመት በትዳር አብረን ቆይተናል። 3 ልጆችም አሉን። ጆን አልሞ ተኳሽነትን የሰለጠነ ወታደር ነው። ኢራቅ ኩዌትን በወረረችበት ወቅት ዩናይትድ ስቴትስ ያካሄደችው ዴዘርት ስቶርም ተብሎ የሚታወቀው ዘመቻ ላይ ተሳትፎ ከመጣ በኋላ ግን ሌላ ሰው ሆኗል። ከዛ በፊት መዝናናት የሚወድ ሰዎች አብሮት መሆን የሚፈልጉት ደስተኛ ሰው ነበር። ከዛ ሲመለስ ግን ዝምተኛ ሆነ። ጥግ ይዞ ይቀመጥና ምን ሆንክ ስለው ደህና ነኝ የሚል መልስ ብቻ ይመልስልኛል። ስራውንም አቆመና ከሌሎች ሴቶች ጋርም ግንኙነት ጀመረ። ስለዚህ ፍቺ ጠየቅኩኝ። ከቤት እንዲወጣ ማደረግኩት። ነገር ግን ቁልፍ ስላለው ባልጠበቅኩት ሰዓት ይመጣል።
ታዲያ መጀመሪያ መልካም ባል ከነበረ የቤት ውስጥ ጥቃቱ እንዴት ነው የጀመረው? ሲጀምር ያስተዋልሻቸው የማስጠንቀቂያ ምልክቶች ነበሩ?
ዋናው ምልክት የነበረው ጠላቴ ነሽ ማለት ሲጀምር ነው። ጠላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል። ሳይነግረኝ የቤቴንም ስልክ ይቀይራል። ለፖሊስ አመልክቼ ከኔ እንዲርቅ የፍርድ ቤት ትዕዛዝ አወጣው። ግን ልጆች ስላሉን እነሱን ለማየት ይመጣል። አንዳንዴ ደግሞ ልጆቹንም ወስዶ አይመልሳቸውም።
የሚያስፈራ ሁኔታ ይመስለኛል።
በጣም ዋናው ችግርም እሱ ነው። ሁልጊዜም የሚያስፈራ ሁኔታ ነበር። ነገር ግን ማንም ሊረዳኝ አልቻለም። ምክንያቱም ደግሞ እኔ ላይ ጥቃት መድረሱን የሚያሳይ ምንም አይነት ጠባሳ ሰውነቴ ላይ አልነበረም። ህብረተሰባችን የሆነ ነገር መፈጠሩን ለማመን ማየት ይፈልጋል። ሰውነት ላይ የሚታይ ጉዳት ከሌለ ጠባሳ የሌለ ይመስላችሁ?
So because you didn't have a physical
scar. ስለዚህ ጥቃት እየደረሰብሽ ግን ደግሞ ሰውነትሽ ላይ የሚታይ ጠባሳ ባለመኖሩ አለመታመንሽ ባንቺም ሆነ በልጆችሽ ላይ የፈጠረው ተጽዕኖ ምን ይመስላል?
He took them and he changed their names so I wouldn't be able to find them. And he took them to
ልጆቼ በዛን ጊዜ የ7 የ8 እና የ10 አመት ህጻናት ነበሩ። እናም በነበረው ሁኔታ ውስጥ እንዳይገቡ ጥር ነበር። ነገር ግን አንዴ ቀዳሚና ሁድ ሊያገኛቸው ሲመጣ ወስዶ ሳይመልሳቸው ቀረ። እኔ እንዳላገኛቸው ስማቸውን ቀየረና ካሜሪካ ውጪ አንቲጋ ወደሚባል ቦታ ይዟቸው ሄደ። እስከሚገኙ ድረስ የት እንደወሰዳቸው የት እንዳሉ አላውቅም ነበር። ማንን መጠየቅ እንዳለብኝ ራሱ አላውቅም ነበር። ልጆቼ ጠፍተው እንኳን እነሱን ለማግኘት የሚረዳኝ አልነበረም።
Wow. And then after going through all that,
እንግዲህ ልጅን ማጣት እጅግ በጣም ከባድ ነገር ነው። በዛ ሁሉ ውስጥ አልፈሽ ደግሞ ፍቺ ከጠየቅሽ ከሁለት አመት በኋላ በዲሲና በአካባቢው ሰዎችን መግደል እንደጀመረ ስትሰሚ ምን አይነት ስሜት ፈጠረብሽ?
I didn't find out if he was the shooter.
ፖሊስ መጥቶ ለጥያቄ እንደሚፈልገኝ እስኪነግረኝ ድረስ ሰዎችን እየገደለ ያለ አለሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘው ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ አውሮፓና አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው። ዲሲ ውስጥ ሰው እየገደለ ያለው አለሞ ተኳሽ እሱ መሆኑንና በመጨረሻም ሊገል የሚፈልገው ኢላማ እኔ መሆኑን ነገሩኝ።
The shooting was taking place around you and you
ስለዚህ አንቺን ኢላማ አድርጎ አንቺ ያለሽበት አካባቢ ያሉ ሰዎችን ነበር የሚገለው ማለት ነው?
Correct, but I didn't know that.
በትክክል መጀመሪያ ላይ ፖሊስ እስኪነግረኝና ጥበቃ ሊደረግልኝ የሚችልበት ቦታ እስኪወስደኝ ድረስ ግን አላውቅም ነበር። ያ ከሆነ ከሁለት ቀን በኋላ ነው የተያዘው።
For any woman this would be very it's very hard to
እንግዲህ ለብዙ ሴቶች ይሄ ከባድ ሁኔታ ይመስለኛል። አብረሹ ለአመታት የኖርሹ ሰው የልጆችሽ አባት አንቺን ከማሰቃየት አልፎ ሰዎችን በዚህ ሁኔታ ውስጥ መግደሉን ማወቅ በጣም አስቸጋሪ ነገር ነውና ያንን እንዴት አለፍሹ?
I refused to walk around.
መጀመሪያ እሱን ከራሴ ጋር አቆራኝቼ ማሰማ ቆም ነበርብኝ። ስለዚህ ቆም ብዬ ውስጤን ከፍቼ ተመለከትኩ። ራሴ ስሜት ውስጥ ያለ ወደፊት እንዳልጓዝ የሚያደርጉኝ ስሜቶች የትኞቹ ናቸው ብዬ መለየትና እነሱን አንድ በአንድ መፍታት ጀመርኩኝ። ያንን የማደርገው ደህንነት እንዲሰማኝ እንደገና ደስተኛ እንድሆንና ልጆቼን ማሳደግ እንድችል ነው። አሁን ለሌሎች ሴቶች የምመክረው ይሄንን ነው። በተለይ የጥፋተኝነት ስሜት የሚሰማቸው ሴቶች የጥፋተኝነትን ትርጉም እስኪረዱ ድረስ ይፈትሹ። በሆነው ነገር አልቀሰውና ስሜታቸውን አስተናግደው ሲጨርሱ ጥቃት ካደረሰባቸው ጋር የሚያቆራኛቸው የጥፋተኝነት ስሜት ላይ ያለውን ነው መስራት ያለባቸው። ከዛ ደግሞ ከሚሰማቸው የመዋረድ ስሜት ለመላቀቅ መስራት አለባቸው። ያንን ካደረጉ በርግጠኝነት በተፈጠረው ነገር ማልቀስና ማዘን ያቆማሉ። ይህ ብዙ ሰዎች የማይረዱት የፈውስ አካል ነው። በአንድ ጊዜ ሳይሆን ቀስ በቀስ የሚመጣ ፈውስ ነው።
አሁን ደግሞ እስኪ ስለ ህግ ማዕቀፎች እናውራ። አንቺ የቤት ውስጥ ጥቃት በደረሰብሽ ወቅት የህግ ከለላ ለማግኘት ሞክረሽ ነበር፣ ግን ደግሞ መፍትሄ አላገኘሽም። ስለዚህ የተለያዩ ህጎችና የዓለም አቀፍ ስምምነቶች መኖራቸው ብቻ የቤት ውስጥ ጥቃትን ለማስቆም በቂ አይደሉም ብለሽ ታስቢያለሽ?
Legal representation is very difficult for
የቤት ውስጥ ጥቃት ለሚደርስባቸው ሴቶች የፍትህ ሂደቱ ውስብስብና አስቸጋሪ ነው። የሚታይ አካላዊ ጥቃት ኖሮም እንኳን አንዳንዴ ከፍተኛ ወጪን የሚጠይቅ ሂደት ይሆናል። ብዙዎቹ የቤት ውስጥ ጥቃት ሰለባ ሴቶች ገንዘብ የላቸውም። አብዛኛውን ጊዜ በገንዘብ የጥቃት አድራሹ ጥገኛ ሆኖ ነው የሚኖሩት። እኔ ለምሳሌ ለጠበቃ እንኳን የምከፍለው 25 ሳንቲም አልነበረኝም። ግን ሌሎች እርዳታ የሚሰጡ አካላት ይኖራሉ። እኔን ፍቺ እንዳገኝ የረዱኝ እነሱ ናቸው። እነዛን መንገዶች መጠቀም ያስፈልጋል።
A lot of women they struggle with self guilt.
ብዙ ጊዜ በእንደዚህ አይነት የቤት ውስጥ ጥቃት ያለፉ ሴቶች ትዳራቸው ለመፍረሱ ወይም ከእንደዛ አይነት ሰው ጋር ትዳር ለመመስረታቸው ራሳቸውን ተጠያቂ ያደርጋሉ። አንቺ ይህን አይነቱን የጥፋተኝነት ስሜት እንዴት ልታስወግጂ ቻልሽ? ከጥቃት መውጣት የቻሉ ሌሎች ሴቶችስ ራሳቸውን ከጥቃት አድራሹ ነጥለው ማየት የሚችሉት እንዴት ነው?
First thing you need to do, so this is the relationship of the couple. Right.
መጀመሪያ ደረጃ ትዳር የሁለት ሰዎች ጥምረት ነው። ስለዚህ ስሜታዊ የሆነውን አተያይ ከእውነታው ጋር ለይቶ ማየት ያስፈልጋል። ለምሳሌ ስሜታዊ የአእምሮ ክፍል አንቺም እኮ ጥፋት አለብሽ፣ የተሻለ ሰው መምረጥ ትቺ ነበር፣ ጥሩ ምግብ ብትሰሪ፣ ቤትሽን በደንብ ብትይዢ የመሳሰሉትን ይልሻል። እውነታው ግን ደግሞ ግን እኮ ይመታኝ ነበር፣ ለእንደዚህ አይነት ጥቃት የሚዳርግ ምንም ነገር አላደረግኩም፣ ሆን ብሎ አውቆ ሊጎዳኝ ነው ያንን ያደረገው፣ አይወደኝም ይልሻል። ሴቶች ራሳቸውን ጥፋተኛ የሚያደርጉት ሆን ብለው ስለ ራሳቸው ለዋሻቸው ሰው ነው። ግን ደግሞ ስታስቢው ባል እኮ ሲተዋወቀኝ ጆን እባላለሁ፣ ህይወትሽን ገሃነም ላደርገው ነው፣ ልጆችሽን፣ ገንዘብሽን ወስድብሻለሁ ቢለኝ እኮ አላገባውም ነበር። ትክክለኛ ያልሆነ ማንነቱን ስላሳየኝ ነው ያገባሁት። ስለዚህ ጥቃት በፍጹም የተጎጂ ስህተት አይሆንም።
He was executed in 2009 for one.
እንግዲህ ጆን የፈጸማቸው ግድያዎች በፍርድ ቤት ከተረጋገጡ በኋላ የሞት ፍርድ ተፈርዶበት እንደ አውሮፓውያን አቆጣጠር በ2009 ተፈጻሚ ሆኗል። የልጆችሽ አባት ሲገደል ምን አይነት ስሜት ነበረው?
አየሽ፣
ስሜታዊ ሆነሽ ስታስቢ የልጅ አባት ነው ትያለሽ። እውነቷ ግን የልጆች አባት ቢሆንም ጠላቴ ነሽ፣ ጠላቴ እስከሆንሽ ደግሞ እገልሻለሁ ብሎኛል። ስለዚህ የሞት ፍርዱ ሲፈጸም ለእኔ አንድ ተራ ግለሰብ ነበር። ነገር ግን ለልጆቼ አባታቸው መሆኑን እረዳለሁ። ስለዚህ አንድ የዲሲ አለሞ ተኳይ ሳይሆን አባታቸው ሲሞት እነሱ ሀዘናቸው እንዲወጡ መርዳት ነበረብኝ። ስሜታቸውን ሚዛናዊ በሆነ መልኩ መረዳት የሚችሉ ሰዎች ሆነው እንዲያድጉም ማድረግ ነበረብኝ።
ሚልድሬድ መሐመድ፣ ከኛ ጋር ለነበረሽ ቆይታ እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ።
ቀጣዩ ዘገባም እዚሁ ዩናይትድ ስቴትስ ውስጥ ያቆየናል። የዩናይትድ ስቴትስ ውስጥ የተሰራ አንድ አዲስ ጥናት 40% የሚሆኑ ስራ ቀጣሪዎች እድሜያቸው በሀያዎቹ የሚገኙ ወጣቶችን ለመቅጠር እንደማይሹ ጠቁሟል። በቅርቡ ይፋ የተደረገው ይኸው ጥናት አብዛኞቹ ቀጣሪዎች እድሜያቸው በ10ዎቹ ማብቂያና በ20ዎቹ ውስጥ የሚገኙና በትውልድ ዘመናቸው መሰረት ጄን ዚ በመባል በሚታወቀው ትውልድ ውስጥ የሚገኙ አዲስ ተመራቂ ወጣቶችን ለመቅጠር ፈቃደኛ እንዳልሆኑ ነው ያመለከተው። ጥናቱ 800 የሚሆኑ የድርጅት ስራ አስኪያጆች እና ዋና ስራ አስፈጻሚዎች ላይ የተደረገ ሲሆን ከ10 ቀጣሪዎች መካከል አራቱ የቅርብ ጊዜ ተመራቂዎች ኃላፊነት የማይሰማቸውና ለስራ ብቁ አይደሉም ብለው ስለሚያምኑ እንደማይቀጥሯቸው ገልጸዋል። ኤደን ገረመው የዶራ ማካወርን ዘገባ እንደሚከተለው አሰናድተዋለች።
በቅርቡ ከ800 በላይ ስራ አስኪያጆችና ዳይሬክተሮች ላይ ዩናይትድ ስቴትስ በተደረገ አንድ ጥናት ቀጣሪዎች በተለምደው ጄንዚ በመባል የሚታወቁትንና በጎርጎሮሳውያኑ 1990ዎቹ ማብቂያ ላይ እና በ2000 ዓ.ም መጀመሪያ ላይ የተወለዱ ልጆችን ለመቅጠር ፈቃደኛ አለመሆናቸውን አስታውቋል። በታህሳስ 2023 ይፋ የሆነው ይህ ጥናት 800 የዩናይትድ ስቴትስ ዳይሬክተሮችና ዋና ስራ አስፈጻሚዎች ላይ የተካሄደ ሲሆን ጥናቱ ከ10 ስራ አስኪያጆች መካከል አራቱ በዚህ የእድሜ ክልል ውስጥ ያሉ ወጣቶችን ከቅጥር እንደሚያገላቸው አመላክቷል። ከአምስት ቀጣሪዎች መካከል አንዱ ደግሞ የስራ ቃለ መጠይቃቸው ቀን እነዚሁ ወጣቶች ከወላጅ ጋር ነው የመጡት ብለዋል። 21% የሚሆኑት ቀጣሪዎች ወጣቶቹ በርቀት በሚኖራቸው የቃለ መጠይቅ ወቅት ካሜራቸውን ከፍተው ማንነታቸውና ያሉበት ሁኔታ እንዲታይ አለመፍቀዳቸውንም ተናግረዋል። ቀጣሪዎቹ በተጨማሪም በአካል የመጡት ወጣቶች በቀጥታ የሰው አይን እያዩ ለማውራት የማይደፍሩ፣ አለባበሳቸውም ሆነ ንግግራቸው ስርዓት አልባ ሆኖ እንዳገኙት አስታውቀዋል። የዚህ ጥናት ውጤት እንዳላስገረማቸው የተናገሩት ደግሞ በዋሽንግተን ዲሲ አካባቢ የቅርብ ጊዜ ተመራቂዎችን በአካውንቲንግና ቴክኖሎጂ ስራ እንዲያገኙ የሚያሰለጥኑት ማይክል ኮነር ናቸው።
ያው ዋናው ነገር ቁም ነገረኝነት የጎደለ ይመስላል። ዝም ብለው በፈሰሰበት ነው የሚነግዱት ወይንስ ስራውን ይፈልጉታል?
ኮነር በቨርቹዋል ወይም በርቀት በኮምፒውተሮች በሚደረጉ ቃለ መጠይቆች ወቅት ካሜራ ለማብራት ፈቃደኛ ያልሆነ አመልካች ገጥሟቸው አያውቅም። ነገር ግን ተጠያቂዎቹ ለፕሮፌሽናል ስራ ተስማሚ ባልሆኑ እንደ ገበያ ማዕከል ባሉ ስፍራዎች እየተጓዙ ቃለ መጠየቁ እንዲደረግ መጋበዛቸው ግን ያጋጠማቸው ነገር ነው። ልክ እንደ ኮነር ሁሉ በኒውዮርክ ኢታካ ኮሌጅ የስልታዊ ተግባቦት መምህርት የሆኑት ፕሮፌሰር ዳያን ጋይስኪ የኮቪድ-19 ወረርሽኝ የቅርብ ጊዜ የዩኒቨርሲቲ ተመራቂዎችን እድገትና ብስለት ላይ ተጽዕኖ አሳድራል ይላሉ።
12ኛ ክፍል ሲጨርሱ ሁሉም ነገር ተተራምሶ ነበር። መደበኛ የሆነ የመረቃ ስነ ስርዓት፣ የወጣቶች የመሰነባበቻ ድግስ ወይም ፕሮም እና እነዚህን የመሳሰሉ ነገሮች አልነበሯቸውም።
ፕሮፌሰር ዳን አከለም የዚህ ውጤት ተማሪዎቹ የሥራውን ዓለም ሲቀላቀሉ በራስ መተማመናቸው እንዲወርድ አድርጓል ይላሉ።
ዩኒቨርሲቲ መግባት የሚያጎናጽፋቸው ከመማር
ስርዓታችን በዚህ ተናቋል። ሳስተናግዳቸው ያመሸሁት እንግዲህ ወደኝ ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።